ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ ወደ እናንተ የሚደርሰው የአሜሪካ ድምፅ የዛሬ ምሽት ዝግጅታችን አሁን ጀመረ።
The military pressure does not release hostages. 8 hostages were rescued in military operations.
ወታደራዊ ጫናዎች ታጋቾችን አላስለቀቃቸውም። 8 ታጋቾች በወታደራዊ እርምጃ ተለቀዋል። ነገር ግን አሁንም ጋዛ ውስጥ 100 ታጋቾች አሉ። ይህ የሚያስተምረን ነገር ካለ ወታደራዊ ጫናው ያስለቀቃቸውም ያስገድላቸዋል።
ለረጅም ጊዜ የእስራኤልን ወክለው የእስራኤል ተደራዳሪ ሆነው ያገለገሉት ግሬሽን ባስኪን ናቸው የሰማችኋቸው። ዛሬ ሰኞ በትልቁ የእስራኤል ሰራተኛ ማህበር የተጠራና አገር አቀፍ ስራ ማቆም አድማም ተካሂዷል። ይህን የተመለከተው ርዕሰ ጉዳይ በምሽቱ አብይ ርዕስ ይቀርባል። ከዛም በተረፈ የአገር ውስጥ ዘገባዎቻችን የአዲስ አበባ ዩኒቨርሲቲ ከመጪው 2017 ትምህርት ዘመን ጀምሮ ተማሪዎችን የሚቀበልበትን አዲስ አሰራር ተግባራዊ ስለማድረጉና እንዲሁም ግብጽ በህዳሴ ግድብ ጉዳይ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቅሬታ አቀረበች የሚሉት ሌሎች ዜናዎችም በምሽቱ ተካተዋል። ሰኞ ነሐሴ 27 2016 ዓ.ም ምረት እለቱ ዛሬ በዩናይትድ ስቴትስ የሰራተኞች ቀን የተከበረ የሚውልበት ነው የተከበረም ይገኛል። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አመሻችኋል? የአሜሪካ ድምጽ የዛሬ ሰኞ ምሽት ዝግጅታችን ጀመረ። አስማማየን ያስተናግዳችሁ ምሽቱን ከእናንተ ጋር አብረን ያመሻለሁ። እንግዲህ ወልዴ ለዓለም ዜናዎቹ እዚህ አብሮኝ አለ። የስቱዲዮ ስርጭቱን የሚቆጣጠርልን ደግሞ ንጉሱ ታምሬ ነው። የዕለቱ የፕሮግራሙ ዋና አዘጋጅ አሉላ ከበደ ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁን እስከ ምሽቱ 4 ሰዓት ድረስ ከኛ ጋር አብራችሁን ማምሸት ትችላላችሁ። አሁን ወደ ምሽቱ የዓለም ዜናዎች ልምራችሁ።
በድጋሚ እንደምናመሻችሁ። የአዲስ አበባ ዩኒቨርሲቲ አዲስ የተማሪዎች ቅበላ አሰራር ስርዓት ሊተገብር እንደሆነ አስታወቀ። በእስራኤል ከፍተኛ የሥራ ማቆም አድማ በመደረግ ላይ ነው። እንዲሁም በቻይና አፍሪካ መድረክ ላይ ለመሳተፍ መሪዎች ቤጂንግ በመግባት ላይ ናቸው የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የአዲስ አበባ ዩኒቨርሲቲ አዲስ ተማሪዎች ቅበላ አሰራር ስርዓት ሊተገብር እንደሆነ አስታወቀ። የአዲስ አበባ ዩኒቨርሲቲ ከመጪው 2017 የትምህርት ዓመት ጀምሮ ተማሪዎችን የሚቀበልበትን አዲስ አሰራር ተግባራዊ ለማድረግ ማቀዱን አስታውቋል። የዩኒቨርሲቲው ተጠባባቂ ፕሬዚደንት ዶክተር ሳሙኤል ክፍሌ በዛሬው ዕለት ለዜና ሰዎች በሰጡት መግለጫ የአዲስ አበባ ዩኒቨርሲቲ የመጀመሪያው የመንግስት ራስ ገዝ ከፍተኛ የትምህርት ተቋም ከመሆኑ ጋር ተያይዞ በመጪው ዓመት በዩኒቨርሲቲው የሚማሩ ተማሪዎች በመንግስት የሚመደቡ ሳይሆኑ በተቋሙ ፈተናና መስፈርት መሰረት የሚመለመሉ መሆኑን አመልክተዋል። ተማሪዎቹ በራሳቸው ከፍለው የሚማሩ መሆኑንና መክፈል የማይችሉ ተማሪዎችን ደግሞ መንግስት የትምህርት ወጪያቸውን እንደሚሸፍንላቸው ተጠባባቂ ፕሬዝደንቱ ጨምረው ተናግረዋል። አድማጮች፣ የዚህ ዜና ዝርዝር በመጽሔት ክፍለ ጊዜያችን ይቀርባል። ኬንያ በግድያ ወንጀል ተጠርጣሪውን ለአሜሪካ አሳልፋ ሰጥታለች። በአሜሪካ የሴት ጓደኛውን ገድሎ ወደ ኬንያ ሸሽቷል የተባለ ግለሰብ ለአሜሪካ ተላልፎ መሰጠቱን የኬንያ አቃቢያን ሕግ ዛሬ አስታውቀዋል። ባለፈው ዳር ወር የሴት ጓደኛውን በባስተን ሎጋን አየር ማረፊያ መኪና ማቆሚያ ስፍራ በስለት ወቅቶ በመግደል ወደ ኬንያ ሸሽቷል የተባለው ተጠርጣሪ ኬቪን ካንጌቲ በጥር ወር በቁጥጥር ስር ቢውልም ከአንድ ሳምንት በኋላ ከናይሮቢ እስር ቤት በማምለጡ ለሶስት ወራት ሲፈለግ ቆይቶ እንደገና ተይዞ ነበር። ክስተቱ የኬንያን ፖሊስ ያሳፈረ ነበር ተብሏል። ኬቪን ካንጌቲ ትላንት እሁድ ወደ አሜሪካ መላኩንና ነገ ማክሰኞ ባስተን በሚገኝ ፍርድ ቤት በግድያ ወንጀል ክስ እንደሚቀርብበት የኬንያ አቃቢያን ሕግ ቢሮው አስታውቋል። ከኬቪን ካንጌቲ ከእስር ማምለጥ ጋር በተያያዘ 4 የፖሊስ አባላትና 2 ዘመዶቹ በቁጥጥር ስር መዋላቸውም ታውቋል። በኬንያ በርካታ ሴቶችን አካላቸውን ቆራርጦ በመግደል የተጠረጠረ ግለሰብም ከሳምንታት በፊት እንዲሁ ከናይሮቢ እስር ቤት አምልጦ በመፈለግ ላይ እንደሆነ ታውቋል። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በቻይና አፍሪካ መድረክ ላይ ለመሳተፍ መሪዎች ቤጂንግ በመግባት ላይ ናቸው። በተፈጥሮ ሀብት ከታደለችው አፍሪካ ጋር ግንኙነቷን በማጠናከር የምትሻው ቻይና በቤጂንግ በሚደረገው የቻይና አፍሪካ መድረክ ላይ የሚሳተፉ የአህጉሪቱ መሪዎችን ቀይ ምንጣፍ ዘርግታ በመቀበል ላይ ነች። ለአህጉሪቱ በቢሊዮን ዶላር የሚቆጠር የመሠረተ ልማትና ሌሎችም ፕሮጀክቶች ብድር የምትሰጠው ቻይና ከኮቪድ ወረርሽኝ ወዲህ የምታስተናግደው ከፍተኛው የዲፕሎማሲ መድረክ እንደሆነ አስታውቃለች። ከአንድ ደርዘን በላይ የሚሆኑ መሪዎችና ተወካዮች በመድረኩ ይሳተፋሉ ተብሏል። ቻይና በመቶ ሺህ የሚቆጠሩ ሰራተኞቿን ወደ አፍሪካ በመላክ ግዙፍ ፕሮጀክቶችን እንዲገነቡ በማድረግ ላይ ስትሆን፣ በምትኩ ደግሞ በአገሪቱ በብዛት ከሚገኘው ወርቅ፣ መዳብ፣ ሊቲየም እና ሌሎችም በሌላ ስፍራ የማይገኙ ማዕድናትን ትወስዳለች። በከፍተኛ መጠን የምታቀርበው ብድር ለመሠረተ ልማት ግንባታ ቢውልም አህጉሪቱን ከፍተኛ ዕዳ ውስጥ የጨመረ ነው የሚልም ትችት አስከትሏል። በዚህ መድረክ ላይ ለመገኘት ቤጂንግ የገቡት የኤርትራው ፕሬዚደንት ኢሳያስ አፈወርቂ ከፕሬዚደንት ሺ ጂንፒንግ ጋር እንደተወያዩ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ማህበራዊ መድረክ ላይ አስታውቀዋል። ሁለቱ ወገኖች በሁለትዮሽና ዓለም አቀፍ ጉዳዮች ላይ እንደተወያዩም ሚኒስትሩ በመልእክታቸው ላይ አስፍረዋል። በመጨረሻም አድማጮች፣ የእስራኤል መንግስት ከሐማስ ጋር የተኩስ አቁም ስምምነት ላይ እንዲደርስ ግፊት ለማድረግ በሚል ትልቁ የሰራተኛ ማህበር በጠራው የሥራ ማቆም አድማ ባንኮች፣ የሕዝብ መጓጓዣዎች፣ ሆስፒታሎች፣ ንግድ ቤቶችና ዋናው የአየር ማረፊያ አገልግሎታቸው ተስተጓጉሎ ውሏል። አድማው የተጠራው በሐማስ እጅ የነበሩ ስድስት ታጋሾች ተገድለው መገኘታቸውን ተከትሎ ነው። የሰራተኛ ማኅበሩ ሊቀመንበር አረን ባር ዴቪድ በጋዛ በሐማስ የታገቱትን ማስለቀቅ እጅግ አንገብጋቢው ጉዳይ ነው ብለዋል። ከዳር ቆመን መመልከት አንችልም። በጋዛ የምድር መተላለፊያ ውስጥ በመሞት ላይ ያሉ ልጆቻችንን ጩኸት ችላ ማለት አንችልም ሲሉም ተደምጠዋል። የሰራተኛ ማኅበሩ ሊቀመንበር ስድስቱ ታጋቾች የተገደሉት የእስራኤል ኃይሎች እየተቃረቡ መምጣታቸውን በተረዱ የሐማስ ታጣቂዎች መሆኑንና በቅርብ ርቀት በተተኮሰ ጥይት መሆኑንም የምርመራ ውጤት ማመልከቱን የእስራኤል የውጭ ጉዳይ ሚኒስቴር ዛሬ ሰኞ አስታውቋል። የዛሬው የሥራ ማቆም አድማ የተደረገው ትላንት እሁድ በአስር ሺህ የሚቆጠሩ ሰዎች የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ የተኩስ አቁም ስምምነት ላይ እንዲደርሱ በመጠየቅ ሰልፍ ማድረጋቸውን ተከትሎ ነው። ክቡራትና ክቡራን፣ ለዜና የተመደበው ጊዜ በዚሁ ተጠቃልሏል። ወደ አስማማው አየነው መልሳቸዋሉ።
አድማጮቻችን፣ ቀደም ሲል ከዓለም የተሰባሰቡ ዋና ዋና ዜናዎች ወደ እናንተ ደረሱ። ለዜናዎቹ እንግዶ ወልዴን አመሰግናለሁኝ። እያስተናገድኳችሁ ያለሁት አስማማው አየነው ነኝ። የዕለቱን ፕሮግራም ዋና አዘጋጅ ደግሞ አሉላ ከበደ ነው። ከስቱዲዮ ቅንብሩ የሚመራልን ደግሞ ንጉሴ ታምሬ ነው። ዝግጅቶቻችንን ደግሜ ለማስተዋወቅ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጣይ የተካተላችሁ ከእኛ ጋር አብራችሁ ማምሸት ትችላላችሁ።
ሁሉም ጊዜ ያለው በጣም እኮ ብዙ ነገሮች እኮ የታወቁ ናቸው። አይናችንን ገለጥ ማለት ብቻ ነው። በነገራችን ላይ እኔ ስትረስ ወይም ጭንቀት ሲይዘኝ በተለይ ጥናት ጽሁፎች ሲጽፍ ሚኔሶታ እያለሁ ክሊኒክ እስከ 15ኛ ፎቅ ነበረ እና ከቢሮ ወጥቼ ከአንድ እስከ 15ኛ ፎቅ ወጥቼ ስመለስ ምን አለፋ እንደው አንጎሌም ይጠራል።
ጭንቀትን ለማርገብ የሚያግዙ ብልሃቶችን ጨምሮ በጭንቀትና ጣጣው ዙሪያ ከባለሙያ ጋር ከተካሄደ ቃለ ምልልስ ነው ቀደም ሲል ወደ እናንተ የደረሰው የሰማችሁት። የተሰማችኋቸውን ፕሮፌሰር ዮናስ እንዳለገዳ ናቸው። የዩናይትድ ስቴትሱ ባሮ የነርቭ ሕክምና ተቋም መምህር ተመራማሪና የነርቭና የአእምሮ ሐኪም እንዲሁም ፕሮፌሰር ዮናስ እንዳለገዳን ነው ቀደም ሲል የሰማችኋቸው። በሁለተኛ አጋማሽ ክፍለ ጊዜ በሳምንታዊ ሐኪሙን ጠይቁ ፕሮግራማችን ይመለሳል። እናንተም በዛ እንድትከታተሉት ከወዲሁ እንጋብዛለን። አሁን ወደ ምሽቱ አብይ ርዕስ እንለፍ። ስድስት የእስራኤላውያን ታጋቾች አስክሬኖች በደቡባዊ ጋዛ በሚገኝ በምድር ውስጥ ለውስጥ መተላለፊያ ዋሻ መገኘታቸውን ተከትሎ እስራኤላውያን ድንጋጤና ቁጣቸው መግለጻቸውን ቀጥለዋል። አንዳንዶቹም የአገሪቱ መንግስት ከሐማስ ጋር ቀደም ብሎ የተኩስ አቁም ስምምነት ላይ ለመድረስ ባለመቻል ወንጅለዋል። ዛሬ ሰኞ በትልቁ የእስራኤል ሰራተኛ ማህበር የተጠራ አገር አቀፍ የሥራ ማቆም አድማም ተካሂዷል። ሊንዳ ግራድስቲን ከኢየሩሳሌም ያስተላለፈችው ዘገባን ዝርዝሩ ይዟል። ቆንጅታዬ እንደሚከተለው ታቀርበዋለች።
ለታጋቾቹ ቤተሰቦቻቸው እስራኤልና ጋዛን የሚለየው ድንበር ላይ ሆነው በድምፅ ማጉያ ጮክ እያሉ ድምፃቸውን ሲያሰሙ ከነበረበት በጥቂት ቀናት ተከትሎ ነው የእስራኤል የጦር ሰራዊት የስድስት ታጋቾችን አስከሬን ደቡባዊ ጋዛ የሚገኝ የመሬት ውስጥ መተላለፊያ ዋሻ ውስጥ ማግኘቱን ይፋ ያደረገው። ከተገደሉት ታጋቾች መካከል አንዱ የዩናይትድ ስቴትስ እና የእስራኤል ዜግነት ያለው ሄርሽ ጎልድበርግ ፖሊን ነው። የእስራኤል የመከላከያ ኃይሎች ቃል አቀባይ ዳንኤል ሃጋሪ
እንርጽኹ በአክዛሪዩት
ልንደርስላቸው ጥቂት ሲቀረን የሐማስ አሸባሪዎች ጭካኔ በተመላበት መንገድ ገደሏቸው። እነዚህ በሽብርተኛው የሐማስ ቡድን እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን በሕይወት ታግተው የተወሰዱ ሰዎች ራፋ ውስጥ በሚገኝ የምድር ስር መተላለፊያ ውስጥ ውጊያ እየተካሄደ ሳለ ነው አስከሬኖቻቸው የተገኙት። ፎቶውም ከጥቂት ቀናት በፊት ፍራን አልካዲን ከአጋጆች ካስለቀቅንበት የምድር ውስጥ መተላለፊያ ዋሻ በግምት 1 ኪሎ ሜትር ርቀት ላይ ነው።
ታዲያ ሐማስ 6ቱን ታጋቾች እንዲገላቸው ያነሳሳው ፋርሃን አልካዲ ካጋቾች እጅ መለቀቁን ተከትሎ የእስራኤል ኃይል እየተቃረበ ነው የሚል ፍራቻ ስላሳደረበት ሊሆን እንደሚችል የእስራኤል ጋዜጦች ዘግበዋል። ከዚህም በተጨማሪ ከተገደሉት ታጋቾች መካከል 3ቱ ሄርሽ ጎልድበርግ እና 2 ሴቶች በተኩስ አቁም ስምምነት በቀዳሚነት ከሰብአዊነት በተያያዘ ከገታ ሊለቀቁ የታቀደላቸው እንደነበሩ ተዘግቧል። በመላው እስራኤል በተካሄዱት የተቃውሞ ሰልፎች የተካፈሉት ሰልፈኞች የእስራኤል መንግስት ጋዛና ግብጽ ድንበር ላይ ያለውን የጦር ኃይል እንዳለ ማቆየትን መርጦ ታጋቾቹን የሚያስለቅቅ ስምምነት ላይ እንዳይደረስ አድርጓል በማለት ከሰዋል። ይኸው የመንግስቱ ፖሊሲ መሆኑን ከጥቂት ቀናት በፊት የካቢኔ ሚኒስትሮች አረጋግጠውታል። በዚህ ፖሊሲ ምክንያት ታጋቾቹን የሚያስለቅቅ ስምምነት ላይ ለመድረስ የሚደረጉ ድርድሮች ሊፈረሱ እንደሚችሉ ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁም የተገነዘቡት ጉዳይ እንደነበረ የእስራኤል ጋዜጦች ዘግበዋል። 6ቱ ታጋቾች መገደላቸውን ተከትሎ ግን ጠቅላይ ሚኒስትሩ ሐማስን ስምምነት ላይ ለመድረስ ባለመፈለግ ወንጅለዋል።
በሻሲ እስራኤል መናሄለት መሳውማ
እስራኤል ስምምነት ላይ እንዲደረስ ትልቅ ጥረት ያደረጉ ካሉት አሸማጋዮች ጋር የተጧጧፈ ድርድር በማካሄድ ላይ ነች። ሐማስ ግን የሚቀርብለትን ማናቸውንም ማሳብ አለመቀበሉን ገፍቶበታል። ታጋቾችን የሚገድለው ስምምነት ላይ መድረስ የማይፈልግ ነው።
ለረጅም ጊዜ ከሐማስ ጋር የእስራኤል ተደራዳሪ ሆነው የሰሩት ጌርሾን ባስኪን እንደሚሉት አብዛኛው የእስራኤል ሕዝብ ሐማስ ሙሉ በሙሉ ሳይደመሰስ ሊቀር ቢችል እንኳን ታጋቾቹን የሚያስለቅቅ የተኩስ አቁም ስምምነት ላይ መድረስ ብቸኛው አማራጭ እንደሆነ የሚያምን መሆኑን የሕዝብ አስተያየት ግምገማዎች አሳይተዋል።
The military pressure does not release hostages. 8 hostages were rescued in military operations. There are still 101 hostages.
ወታደራዊ ጫናዎች ታጋቾችን አላስለቀቃቸውም። 8 ታጋቾች በወታደራዊ እርምጃ ተለቀዋል። ነገር ግን አሁንም ጋዛ ውስጥ 100 ታጋቾች አሉ። ይህ የሚያስተምረን ነገር ካለ ወታደራዊ ጫናው ያስለቀቃቸውም ያስገድላቸዋል።
እስራኤል በሐማስ ለተገደሉባት ለ6ቱ ዜጎቿ ብሔራዊ ሐዘን ላይ ባለችበት በዚህ ወቅት እስራኤላውያን የኔታንያሁን ወታደራዊ ፖሊሲ በመቃወም ሰልፎች አካሂደዋል። ዛሬ ሰኞም የተጠራው አጠቃላይ የሥራ ማቆም አድማ የሀገሪቱን እንቅስቃሴዎች አስተጓጉሏል። ትልቁ የሰራተኛ ማህበርና የንግድ ተቋማት የሀገሪቱ መንግስት ጋዛ ውስጥ ከሐማስ ጋር የሚያካሂደውን 11ኛ ወሩን ሊይዝ የተቃረበውን ጦርነት የሚያስቆም የተኩስ አቁም ስምምነት ላይ እንዲደርስ ግፊት ለማድረግ ጥረታቸውን ቀጥለዋል። የዛሬውን የሥራ ማቆም አድማ ተከትሎ ባንኮች፣ የሕዝብ ማመላለሻዎች፣ ሆስፒታሎችና መደብሮች ሙሉ በሙሉ ተዘግተው ውለዋል ወይም የተከፈቱም ቢኖሩ እጅግ የተገደበ እንቅስቃሴ ብቻ እንደነበራቸው ተመልክቷል። የሥራ ማቆም አድማው አንድምታ ብዙም ያልታየባቸው ዘርፎችም ነበሩ። የዛሬው የሥራ ማቆም አድማ ለ8 ሰዓታት ከቀጠለ በኋላ አንድ የሀገሪቱ ፍርድ ቤት የሰራተኛ ማህበሩ ስለ አድማው አስቀድሞ በቂ ማሳሰቢያ አልሰጠም የሚል ውሳኔ ካስተላለፈ በኋላ አድማው እንዲገታ መደረጉ ተመልክቷል።
በመከታተል ላይ ያላችሁት ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የሰኞ ምሽት የአሜሪካ ድምፅ ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ወደ እናንተ ደረሰ። የትንታኔው መጽሔት ይቀጥላል። የትንታኔው መጽሔት የመጀመሪያ ቅንብራችን የአዲስ አበባ ዩኒቨርሲቲን ይመለከታል። አዲስ አበባ ዩኒቨርሲቲ ከመጪው 2017 የትምህርት ዓመት ጀምሮ ተማሪዎችን የሚቀበልበትን አዲስ አሰራር ተግባራዊ ለማድረግ ማቀዱን አስታውቋል። የዩኒቨርሲቲው ተጠባባቂ ፕሬዚዳንት ዶክተር ሳሙኤል ክፍሌ በዛሬው ዕለት ለጋዜጠኞች በሰጡት መግለጫ የአዲስ አበባ ዩኒቨርሲቲ የመጀመሪያ መንግስት የራስ ገዝ ከፍተኛ የትምህርት ተቋም ከመሆኑ ጋር ተያይዞ በመጪው ዓመት በዩኒቨርሲቲ የሚማሩ ተማሪዎች በመንግስት የሚመደቡ ሳይሆኑ በተቋሙ መስፈርት መሰረት የሚመለመሉ መሆኑን አመልክቷል። ተማሪዎቹ በራሳቸው ከፍለው የሚማሩና መክፈል የማይችሉ ተማሪዎችም መንግስት የትምህርት ወጪያቸውን የሚሸፍንላቸው እንደሚሆንም ተጠባባቂ ፕሬዚዳንቷ ተገልጸዋል። ይህንን አስመልክቶ የአሜሪካ ድምፅ ያነጋገራቸው አንዳንድ ከፍተኛ ትምህርት ተቋማት መምህራን አሰራሩ በትክክል ከተገበረ ለትምህርት ጥራት መሻሻል አስተዋጽኦ የሚያደርግ ነው ይላሉ። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ተከታዩን አዘጋጅተዋል።
የህዝብ ተወካዮች ምክር ቤት በ2015 ዓ.ም የዩኒቨርሲቲዎች ራስ ገዝነትን የሚመለከት አዋጅ ማጽደቁን ተከትሎ የሚኒስትሮች ምክር ቤት በመገባደድ ላይ ባለው 2016 ዓ.ም የአዲስ አበባ ዩኒቨርሲቲ የመጀመሪያው ራስ ገዝ ዩኒቨርሲቲ ሆኖ እንዲደራጅ ወስኗል። ይህን ተከትሎም ዩኒቨርሲቲው ባለፉት 12 ወራት ወደ ራስ ገዝነት ለመሸጋገር የሚያስችሉትን ዝግጅቶች ሲያደርግ መቆየቱንና የራሱ ስትራቴጂካዊ እቅድ ማዘጋጀቱን የዩኒቨርሲቲው ተጠባባቂ ፕሬዚደንት ዶክተር ሳሙኤል ክፍሌ ዛሬ ነሐሴ 27 ቀን 2016 ዓ.ም ለጋዜጠኞች በሰጡት መግለጫ ተናግረዋል። ራስ ገዝነት ከሚሰጣቸው ነጻነቶች አንዱ አዳዲስ ተማሪዎችን የሚቀበልባቸውን መመዘኛዎች ዩኒቨርሲቲው በራሱ እንደሚወስን ያብራሩት ዶክተር ሳሙኤል በመጪው ዓመት በቅድመ ምረቃ የሚያስተምራቸውን ተማሪዎች የሚመርጥበት አዲስ አሰራር እንደሚተገብርም አመልክተዋል።
በሚቀጥለው የትምህርት ዘመን ማለትም የ2017 የትምህርት ዘመንን በተመለከተ ከዚሁ ከራስ ገዝነቱ ጋር በተያያዘ ከሚሰሩት ስራዎች አንደኛው የአካዳሚክ ነጻነቱን መሬት የማስነካት ስራ ይሰራል። ይሄ ማለት አዲስ አበባ ዩኒቨርሲቲ በሀገራችን የመጀመሪያው ተማሪዎቹን በራሱ ፖሊሲና መስፈርት አወዳድሮ በፍትሃዊነት እና ብዝሃነትን ጠብቆ የሚቀበል የከፍተኛ ትምህርት ተቋም ይሆናል፣ የህዝብ ዩኒቨርሲቲ ይሆናል ማለት ነው። አዲስ አበባ ዩኒቨርሲቲ በ2017 ተማሪዎችን በትምህርት ሚኒስቴር በቀጥታ የሚመደቡለት አይኖሩም።
በ2017 ዓ.ም የአዲስ አበባ ዩኒቨርሲቲን የሚቀላቀሉ ተማሪዎች ቢያንስ በ12ኛ ክፍል መልቀቂያ ፈተና 50 ከመቶና ከዚያ በላይ ውጤት ያመጡ መሆን አለባቸው የሚሉት ዶክተር ሳሙኤል ከዛም ባሻገር የመለያ ፈተናን ጨምሮ ዩኒቨርሲቲው ያዘጋጃቸውን ሌሎች መስፈርቶች ማለፍ እንደሚጠበቅባቸው አመልክተዋል።
በአዲሱ የትምህርትና ስልጠና ፖሊሲ መሰረት 12ኛ ክፍል ያጠናቀቁና 50% እና ከዛ በላይ ያለፉ ተማሪዎች በየትኛውም የመንግስት ከፍተኛ ትምህርት ተቋማት ይማራሉ። በአዲስ አበባ ዩኒቨርሲቲ ለመማር ግን ከዚህ አነስተኛ መስፈርት ባለፈ ተጨማሪ የቅድመ ምረቃ የመግቢያ ፈተናዎችን መውሰድ ይኖርባቸዋል። ከዚህ ውጪ ተማሪዎች በራሳቸው ወጪያቸውን ሸፍነው ለመማር በመንግስት ስኮላርሺፕ ሊያሰጣቸው የሚችሉ ተጨማሪ መስፈርቶችን ማሟላት ይኖርባቸዋል። በዚህ ፖሊሲ መሰረት አዲስ አበባ ዩኒቨርሲቲ ተማሪዎችን መንግስት ስፖንሰር ከሚያደርጋቸው በተጨማሪ በራሳቸው ከፍለው የሚማሩትን ይቀበላል። በቅበላ ደረጃ ግን መስፈርቶቹ ተመሳሳይ ናቸው። በራስ ወጪም ለመማር ይሁን በመንግስት ወጪ ተሸፍኖላቸው ለመማር ተማሪዎች አነስተኛውን አዲስ አበባ ዩኒቨርሲቲ ያስቀመጣቸውን የመግቢያ መስፈርቶችና ሌሎች መመዘኛ ይኖርባቸዋል።
የአዲስ አበባ ዩኒቨርሲቲ የመግቢያ ፈተናና ሌሎች የተቋሙን መስፈርቶችን ያለፉ ተማሪዎች በራሳቸው ከፍለው የመማር አቅም ከሌላቸው ወጪያቸውን መንግስት እንዲሸፍንላቸው የሚያሳውቁበት አሰራር እንዳለም ዶክተር ሳሙኤል ገልጸዋል።
እኔም አንተም እኩል እንፈተናለን። ኦብቪየስሊ አንተ የመክፈል አቅም ካለህ ዲክለር ታደርጋለህ። እኔ ደግሞ መክፈል እንደማልችል ማሳያዎችን ስመዘገብ አብሬ አያይዛለሁ። ለምሳሌ እኔ ጥሩ ተማሪ ነኝ ግን የወላጆቼ ገቢ ትምህርቱን ወጪውን በራሴ መሸፈን አልችልም ካልኩ ማሳያ የሆኑ የገቢ ጉዳዮችን የሚመለከቱ ማስረጃዎች ከመንግስት ተቋማትም ይሁን ከቀጣሪዎች ወዘተረፈ ማያያዝ ይኖርብኛል። ስለ ወላጆቼ ወጪ አሸፋፈንን በተመለከተ በእኛ መሻት ከተሳካ 50% ወጪውን ሸፍኖ ቢመጣ 50% ደግሞ መንግስት ስኮላርሺፕ ቢሰጠው የከፍተኛ ትምህርትን ሰስቴነብሊ ፋይናንስ ለማድረግ ያስችላል ብለን ወስደናል። እንደዛ ቢሳካ ጥሩ ነው። በተወሰነ ቁጥርም ቢዛነፍ ችግር የለም። ግን ከፍለው መማር የሚችሉትን ከተቀበልን በኋላ አይደለም የመንግስት የምንቀበለው፣ የመንግስት ከተቀበልን በኋላ አይደለም ከፍለው መማር የሚችሉት። በተመሳሳይ ጊዜ መስፈርቱን ያሟሉ ተማሪዎችን እንለያለን።
በዚህ ጉዳይ ዙሪያ ለአሜሪካ ድምጽ አስተያየት የሰጡት የጅማ ዩኒቨርሲቲው መምህር ዶክተር ጌታቸው ጥላሁን መንግስት በዩኒቨርሲቲዎች አሰራር ያለው ጣልቃ ገብነት ቀርቶ አሊያም ቀንሶ የከፍተኛ ትምህርት ተቋማቱ ተማሪዎቻቸውን በራሳቸው መስፈርት መቀበል ቢችሉ ለትምህርት ጥራት መረጋጋት በሚደረጉ ጥረቶች እንደ አንድ ትልቅ እርምጃ የሚቆጠር ነው ይላሉ። የራስ ገዝነት አሰራር መከተል የጀመረው የአዲስ አበባ ዩኒቨርሲቲም በዚህ አሰራር አተገባበር በሂደት የሚገጥሙትን ችግሮች ማረም ከቻለ አሰራሩ ጥሩ ውጤት ይኖረዋል የሚል እምነት አላቸው።
ትምህርት እጅግ በጣም ወድቋል፣ ጥራት ወድቋል፣ አቅርቦት በጣም ውስን ሆኗል። መምህራን የማስተማርና ሙያው ላይ የመቆየት ጉጉት ቀንሷል። ይህንን ሊያነቃቃ የሚችል ከሆነ ይሄ አፕሮች በዚህ መልኩ የሚገኘው ገቢ ምርቶ ጥራት ላይ፣ ግብአት ላይ፣ መምህራን ላይ የሚመጣ ከሆነ አይ ቲንክ እነዚህ ዩኒቨርስቲ የተደረገባቸው ጥቂቶች ትልቅ ሀገር ላይ ለውጥ ላይ መጡ ይችል ይሆናል ብዬ ገምታለሁ። እና ይሄ ጥሩ አፕሮች ይመስለኛል።
የአዲስ አበባ ዩኒቨርሲቲ በ2017 የትምህርት ዘመን እስከ 5000 የሚደርሱ ተማሪዎችን ለመቀበል ማቀዱን የገለጹት ተጠባባቂ ፕሬዝደንቱ፣ ሆኖም ይህ የዩኒቨርሲቲው ፈተናና መስፈርቶች በሚያልፉት ተማሪዎች ቁጥር ይወሰናል ብለዋል። የትምህርት ሚኒስቴር ዩኒቨርሲቲዎች ወደ ራስ ገዝ አስተዳደር የሚያደርጉት ሽግግር አካዳሚያዊና አስተዳደራዊ ነጻነትን ከመስጠት በላይ የትምህርት ጥራትን ለማረጋገጥ ያግዛቸዋል ይላል። በተያያዘ የአሜሪካ መንግስት የኢትዮጵያ የከፍተኛ ትምህርት ስርዓት ወደ ራስ ገዝነት የሚያደርገውን ሽግግር በገንዘብ እየደገፈ መሆኑን አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ቀደም ሲል ገብረ ሚካኤል ገብረ መድህን ያዘጋጀውን የአዲስ አበባ ዩኒቨርሲቲ የተመለከተው ዘገባ ነበር ወደ እናንተ የደረሰው። ወደ ቀጣዩ ዘገባችን እናልፋለን። ቀጣዩ ዘገባችን ወደ ደቡብ ኢትዮጵያ ክልል ይወስደናል። በደቡብ ኢትዮጵያ ክልል ወላይታ ዞን የሰሩበትን ደሞዝ የተከለከሉ የመንግስት ሰራተኞች ለኢኮኖሚያዊና ማህበራዊ ቀውስ መጋለጣቸው ተገለጸ። በደቡብ ኢትዮጵያ ክልል ወላይታ ዞን የመንግስት ሰራተኞች ደሞዝ ስለማይከፈላቸው አንዳንድ መምህራን የተማሩባቸውና ሲያገለግሉበት የነበረው ሙያ ትተው በግብርና ስራ መሰማራታቸውን ለአሜሪካ ድምፅ ተናግረዋል። በደቡብ ኢትዮጵያ ክልል ወላይታ ውስጥ በሚገኙ 21 ወረዳዎች ተቀጥረው በማገልገል ላይ የነበሩ የመንግስት ሰራተኞች የወር ደሞዛቸው ለረጅም ጊዜ በመቆረጡ ምክንያት ለኢኮኖሚያዊና ማህበራዊ ችግሮች ተጋልጠዋል መጋለጣቸውንም አስረድተዋል። በዳሞት ወይዴዴ ወረዳ ብቻ ከ3000 በላይ ሰራተኞች ለወራት ደሞዛቸው ባለመከፈሉ ቤተሰቦቻቸውን ማስተዳደር እንደሳናቸው፣ ለከፍተኛ ችግርም እንደተዳረጉም ዘርዝረዋል። ከደሞዝ አለመከፈል ጋር በተያያዘ በዳሞት ወይዴዴ ወረዳ ያሉ 4 ጤና ጣቢያዎችና አንድ ሆስፒታል በሙሉ አቅሙ አገልግሎቶችን እየሰጡ አለመሆናቸውንና በዚህም የተነሳ የአካባቢው ማህበረሰብ የጤናና ትምህርት አገልግሎቶችን የማግኘት መብት መጣሱን የኢትዮጵያ ሰብአዊ መብቶች ኮሚሽን በትላንትናው ዕለት ባወጣው ሪፖርት ላይ አስታውቋል። ዮናታን ዘብዴዎስ ተጨማሪ አለው።
በደቡብ ኢትዮጵያ ክልል በወላይታ ዞን የሚገኙ አንዳንድ የመንግስት ሰራተኞች ለአሜሪካ ድምፅ እንደገለጹት የደሞዝ መዘግየትና መቆራረጥ ችግር በተደጋጋሚ ሲከሰት ቆይቷል። ለወራት ታግሰው መቆየታቸውን የጠቀሱት ሰራተኞቹ አሁን ግን ከአቅማችን በላይ በመሆኑ የተማርንባቸውና የሰራንባቸውን የሥራ ዘርፎችን ለመቀየር ተገደናል ሲሉ ለአሜሪካ ድምፅ ተናግረዋል። በዞኑ የዳሞት ወይዴ ወረዳ የአንጋሸራ ሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር የነበሩት ዳንኤል ፋንታሞም 8 የቤተሰብ አባላትን የማስተዳድርበትን በማጣትም ወደ ግብርና ስራ ገብቻለሁ በማለት አብራርተዋል።
እኔ እንዲያውም እኔ ይሻላለሁ ወደ አባቴ ቤት ሄጄ ተመልሼ ተወለድኩበት ሰፈር ሄጄ አሁን እርሻ ጀምሬ ያው ልጆቼን ማኖር ስላለብኝ በቆሎ ካሳባ ቦዬ አመርታለሁ። በቆሎ፣ አደንጓሬ፣ ስኳር ድንች፣ በቃ ለልጆች የሚበላ ነገር መስራት። በጣም ኑሮ ከባድ ነው። ኑሮ ከባድ ነው። ለሞተው ለቅሶ መድረስ አንችልም። ሰርግ መድረስ አንችልም። ማህበራዊ ኑሮ እድር፣ የቤተ ክርስቲያን እድር 3-4 ወር አልከፈልንም። ብንሞት እንኳን አሁን እድር የለንም።
ደሞዛችን ለቀናትና ለሳምንታት በመዘግየት የጀመረው ችግር ወደ ወራት ተቀይሮ እስከ 2-3 ወራት ድረስ መቆየት ጀምሯል ያሉት የቀድሞ ርዕሰ መምህር፣ የአሁኑ አርሶ አደር ከኢኮኖሚያዊ ችግር ባለፈ ለማህበራዊ ችግር መጋለጣቸውንም ገልጿል።
እኔ አሁን እርሻ ስላለኝ ወደ እርሻ ገብቻለሁ። እርሻ የሌላቸው አሉ፣ ተከራይቶ የሚኖሩ በዳሞት ወደ ወረዳ በዴሳ ከተማው 3 አባወራ የሆኑ ልጆች ልጆቻቸውንና ሚስቶቻቸውን የሚያበሉትን አቶ ወደ አባቶቻቸው ቤት ወደዛ ልኮ፣ አሁን ደግሞ ቤተሰቦቻቸውን ወደ ቤታቸው ልኮ ወደ አባቶቻቸው ልኮ፣ እነሱ ደግሞ 3 ወንዶች አንድ ቤት ተከራይቶ የሚኖሩ አለን ከተማ ውስጥ ለማለት ብቻ እስከዚህ ሰው ተቸግረዋል።
የአሜሪካ ድምፅ ካነጋገራቸውና የተማሩበትና ያገለገሉበትን የሙያ ዘርፍ በመተው በግብርና ዘርፍ ከተሰማሩት ውስጥ እስከ ቅርብ ጊዜ ድረስ የቦሎሶ ቦምቤ ወረዳ የውሃና ፍሳሽ ጽህፈት ቤት ምክትል ኃላፊ የነበሩት አድማሱ ዶራ አንዱ ናቸው። በጅንጅብልና በጎደረ ምርት መሰማራታቸውም ተናግሯል።
ሁለት ልጆች አሉ። አንድ ምስት አለች፣ እናት አለች፣ ይቶች አሉ። ይሄ ሁሉ በእኔ ላይ ዲፔንድ ይሆናሉ ማለት። ይሄንን ካልሰራው እኔ ራስን አይደለም ለማብላት ሳይሆን እንደው ምን ልበል ምንም ነበር
ለ24 ዓመታት በሂሳብ ትምህርት መምህርነት እንዳገለገሉ የሚናገሩትና ከአዲስ አበባ ዩኒቨርሲቲ በሁለተኛ ዲግሪ የተመረቁት የብዴሳ ከተማ የሁለተኛ ደረጃ ትምህርት ቤት መምህርና የሶስት ልጆች አባት ዳዊት ዳናም ደሞዛቸው በወቅቱ ስለማይከፈላቸው የሚወዱትና ለዓመታት የሰሩበትን መምህርነት ሰው ወደ ግብርና መግባታቸውን ተናግሯል።
ቤተሰቦችን አሁን ምን እንዴት ባደረግ ብዬ ከቸግር ወደ ግብርና ውስጥ የገባው ነኝ። በቀር ወርጄ ወደ ቆላዎቹ ወርጄ ግብርና የሰራው ነኝ። አሁን ሌላ እሱ እንትን ስለሌለ በቃ የግድ በዚህ ውስጥ ካልገባሁኝ ንደስበን እንደት ልምራ ብዬ ወደ ግብርናም እንደገባ ነው።
በወላይታ ዞን ከሚገኙ ከ23 ወረዳዎችና ከተማ አስተዳደሮች ውስጥም ከወላይታ ሶዶና ከአረካ ከተማ አስተዳደር ውጭም 21 መዋቅሮች ለወራት ደሞዝ እንዳልተከፈላቸው፣ አንዳንድም በመቶኛ የተቆራረጠም እንደሚከፈላቸው ተናግሯል። አንድ ስማቸው እንዲጠቀስ አልፈለጉ የዳሞት ወይደ ወረዳ የጤና ባለሙያም በወረዳው ከ3000 በላይ ሰራተኞች የሰነ ወር ደሞዝ ሰሞኑን መከፈሉን ጠቅሰው የሐምሌና የነሐሴ ወር ደሞዝ እንዳልተከፈላቸው ገልጿል። ከደሞዝ አለመከፈል ጋር በተያያዘም በዳሞት ወይደ ወረዳ ያሉ 4 ጤና ጣቢያዎችና አንድ ሆስፒታል በሙሉ አቅሙ አገልግሎቶችን እየሰጠ አለመሆኑን ጠቅመው ልጆቻቸውን ማስተማርና ቤተሰቦቻቸውንም ለመመገብ መቸገራቸውን አመልክተዋል።
ሰራተኛ በጣም ችግር ውስጥ ከችግርም በላይ ችግር ውስጥ አይደለም። ከዘመድ አዝማድ ቤት እህል ምናምን አገኝቶ ይዞ ሲመጣ ወፍጮ ቤት ራሱ ማስፈጫ ገንዘብ ለሰራተኛ የለም ብሎ እህሉን ራሱ ማይፈጩም።
በደህንነት ስጋት ስማቸው እንዲገለጽ ያልፈለጉ ሌላ አንድ የሆብቾ ወረዳም የመንግስት ሰራተኛ በዞኑ ሆብቾ ወረዳም ከሰነ ወር ጀምሮ ያለው ደሞዛቸው ለሶስት ወራት እንዳልተከፈላቸው አስታውቀዋል። የአሜሪካ ድምፅ የዞኑ ባለስልጣናት አስተያየት ለማካተት ለዞኑ አስተዳዳሪና ለፋይናንስ ልማት መምሪያ ኃላፊ ተደጋጋሚ የስልክ ጥሪ ቢያደርግም ስለማያነሱ ማካተት አልተቻለም። የዞኑ ዋና አስተዳዳሪ አቶ ሳሙኤል ፎላ ከዚህ በፊት ከተመሳሳይ ቅሬታ ጋር በተያያዘ ለአሜሪካ ድምፅ ሲናገሩ ችግሩ የተፈጠረው ከበጀት እጥረትና ከውዝፍ የአፈር ማዳበሪያ ክፍያ ጋር በተያያዘ ነው ብለዋል። ችግሩን ለማቃለል ከክልሉ መንግስት ጋር በመመካከር ጥረት ሲደረግ መቆየቱንም ተናግሮ ነበር። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰሞኑን ባወጣው ሪፖርት ከ2012 ዓ.ም ምርት ጀምሮ ከደሞዝ አከፋፈል ጋራም የተያያዘ ችግር እንደነበረ ጠቁሟል። በተለይም መከፈል ከነበረበት ደሞዝ የተወሰነውን ቆርጦ የመከፈልና በአንዳንድ አካባቢዎች ከሁለት እስከ ሶስት ወራት የመዘግየት ችግር እንደነበረ ማመልክቷል። በዚህም የጤናና የትምህርት ተቋማትን ጨምሮ ሌሎች ማህበራዊ አገልግሎቶችን የሚሰጡ ተቋማት አገልግሎት በማቋማቸውና በሙሉ አቅማቸው አገልግሎት ስለማይሰጡ ህብረተሰቡ ለዘርፈ ብዙ ማህበራዊ፣ ኢኮኖሚያዊና ስነ ልቡናዊ ቀውሶች መዳረጉን አስታውቋል። የኮሚሽኑ የሲቪል የፖለቲካም የማህበራዊና ኢኮኖሚያዊ መብቶች ኮሚሽነር ዶክተር አብዱ ጀብሪል ኮሚሽኑ ከክልሉ ሰራተኞች የቀረበውን አቤቱታና ቅሬታዎችን ክትትል ማድረጉን፣ በዚህም ሰራተኞች ደሞዝ ሳይከፈላቸው ለረጅም ጊዜ መቆየታቸውን ማረጋገጡን ለአሜሪካ ድምፅ በስልክ ተናግሯል።
አንዳንድ ቦታ ሶስት ወር ያልተከፈላቸው እስከ አንድ ወር ያልተከፈላቸው ከዛ በላይ ያልተከፈላቸው የተለያየ ቦታ ነው ማለት ነው። አንድ አይነት ወጥ አይነት ቦታ አይደለም።
በወላይታ ዞን ቀድሞ በነበሩ 16 የአስተዳደር መዋቅሮች ላይ 7 አዳዲስ መዋቅሮች መጨመራቸውና በዚህም በዞኑ በ2010 ዓ.ም 23,000 የነበረው የመንግስት ሰራተኛ ቁጥር ወደ 61,000 ከፍ ማለቱን ኮሚሽኑ ለተፈጠረው ችግር እንደ አንድ ምክንያት ጠቅሷል። ሌላኛው የችግሩ መንስኤም የአፈር ማዳበሪያ ውዝፍ ዕዳና የውስጥ ገቢ አለመሰብሰብ ነው ሲሉ አመልክቷል። ኮሚሽነር አብዲ በዚህም ሰራተኞች ለመብቶች ጥሰት መጋለጣቸውን አመልክቷል።
አንድ ጤና መብትን ይጎዳል። እንደዚሁ ትምህርትንም በተመለከተ ለመምህራን ካልተከፈለ የተማሪዎችንም የመማር መብትንም ወይም የትምህርት መብትን ይጎዳል። በተጨማሪም ደግሞ ሰራተኞቹም ለሰሩት ስራ ክፍያ ሊከፈላቸው ይገባልና የሰራተኛ መብትን የሚነካል።
ዶክተር አብዱ ጅብሪል ኮሚሽኑ ያቀረባቸውን ምክር ሀሳቦችን ማብራርቷል።
ሰራተኞቹ በእቅድ ላይ የተመሰረተ ቅጥር ይደረግ፣ ገቢ የማሰባሰብ አቅሙ ከፍ ማድረግ ይኖርበታል። እዳ ሰብስቦ ያልከፈሉ ሰዎች ተጠያቂ፣ በተለይ የመንግስት ኃላፊዎች ተጠያቂ መደረግ አለባቸው።
ችግሩ ረጅም ጊዜ የቆየና በሰራተኞችና በቤተሰቦቻቸው ላይ ዘርፈ ብዙ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ቀውሶችን የፈጠረ በመሆኑም የክልሉና የፌዴራል ተቋማት ያሉ እዳዎችን በተራዘመ ጊዜም እንዲከፈል ማድረግን ጨምሮ ሌሎች ዘላቂ መፍትሄ እርምጃዎችን መውሰድ እንደሚገባቸው ኢሰማኮ አሳስቧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አድማጮቻችን፣ ወደ እናንተ እየደረሰ የሚገኘው የአሜሪካ ድምፅ የሰኞ ምሽት ዝግጅታችን እንደቀጠለ ነው። የትንታኔ መጽሔታችንም ቀጥሏል። ወደ ቀጣዩ ዘገባችን አልፋለሁ። ግብጽ በዳሴ ግድብ ጉዳይ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቅሬታን አቀረበች። ግብጽ ለምክር ቤቱ በጻፈችው ደብዳቤ ህልውናዬና የህዝቦችን ጥቅም ለማስከበር ሁሉንም እርምጃዎች ለመውሰድ ዝግጁ ነኝ ብላለች። ጠቅላይ ሚኒስትር አብይ አህመድ የግድቡ ሁለት ተርባይኖች ከሳምንት በፊት ኃይል ማመንጨት መጀመራቸውንና የግድቡ ግንባታም መገባደዱ መግለጻቸውን ተከትሎ ግብጽ ባሰማችው ቅሬታ የኢትዮጵያ አንድ ወገን እርምጃ የቀጠናውን መረጋጋት አደጋ ላይ ይጥላል ብላለች። ይህ እንዳስመልክቶ ሙያዊ ትንታኔ እንዲሰጡን የጠየቅናቸው የአዲስ አበባ ዩኒቨርሲቲው የቀጠናዊና አካባቢ መምህርና ተመራማሪ ዶክተር የሽጥላ ወንድሜነህ ግብጽ ደብዳቤ የጻፈችው ቀጣይ ወስዷል ያለቻቸውን እርምጃዎች ህጋዊ መልክ ለማስያዝና ጫናዋን ከፍ ለማድረግ ያለመ ነው ይላሉ። ኬኔዲ አባተ ተጨማሪ አለው።
የህዳሴ ግድቡን የውሃ ሙሌት ጨምሮ የግድቡን ግንባታ ከመጀመሪያው አንስቶ ስትቃወም የቆየችው ግብጽ አሁንም መሰል አቋሟን አንጸባርቃለች። ግብጽ ትናንት እሁድ ነሐሴ 26 ቀን 2016 ዓ.ም ለተባበሩት መንግስታት የጸጥታው ምክር ቤት በጻፈችው ደብዳቤ የኢትዮጵያ የአንድ ወገን እርምጃዎች የዓለም አቀፍ ሕግን እንዲሁም በአውሮፓውያኑ 2015 በግብጽ በኢትዮጵያና በሱዳን መካከል የተደረሰውን የመርሆች መግለጫ ስምምነት የጣሰ ነው ስትል ከሳለች። የግብጽ የውጭ ጉዳይ ሚኒስቴር በጻፈው በዚህ ደብዳቤ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ነሐሴ 19 ቀን 2016 ዓ.ም የግድቡ አምስተኛ ዙር የውሃ ሙሌት መከናወኑንና ሁለት ተጨማሪ ተርባይኖች ስራ መጀመራቸውን እንደገለጹ ጠቅሶ ይህን የተናጠል እርምጃ ግብጽ አትቀበለውም ብሏል። የግድቡ ሶስተኛና አራተኛ ተርባይኖች ስራ በመጀመር አጠቃላይ ኃይል የማመንጨት አቅሙን 1550 ሜጋዋት ማድረሳቸውን የገለጹት ጠቅላይ ሚኒስትር አብይ የአምስተኛውን ዙር የውሃ ሙሌት በተመለከተ በዝርዝር ባይናገሩም ግድቡ የያዘው የውሃ መጠን 62.5 ቢሊዮን ሜትር ኪዩብ መድረሱን መግለጻቸው አይዘነጋም። ወደ ታችኛው ተፋሰስ ሀገራት የወንዙ ፍሰት ሳይስተጓጎል ከመቀጠሉም በተጨማሪ የግድቡ የውሃ ማስተንፈሻ በሮች ተከፍተው ተጨማሪ 2800 ሜትር ኪዩብ ውሃ በሰከንድ ማፍሰስ ጀምረዋል ማለታቸውን መዘገባችንም ይታወቃል። ይህም ለግብጽና ሱዳን ተጨማሪ በረከት ነው ብለዋል ጠቅላይ ሚኒስትሩ። ግብጽ በበኩሏ በአዲሱ የውጭ ጉዳይ ሚኒስትሯ ባደር አብደላቲ በኩል ለመንግስታቱ ድርጅት በጻፈችው ደብዳቤ የኢትዮጵያ ፖሊሲ በሁለቱ የታችኛው ተፋሰስ ሀገራት ላይ አስከፊ መዘዝ ያስከትላል ብላለች። በተጨማሪም ይህ የኢትዮጵያ ድርጊት ከጎረቤቶቿ ጋር ችግር እየፈጠረ ያለውን አካሄዷን የሚያመለክትና የቀጠናውን መረጋጋት አደጋ ላይ የሚጥል ነው ስትልም ከሳለች። ደብዳቤው አክሎም ግብጽ ህልውናዋን፣ የህዝቦቿን ፍላጎትና ጥቅም ለማስጠበቅ በተባበሩት መንግስታት ቻርተር የተደነገጉትን ሁሉንም እርምጃዎች ለመውሰድ ዝግጁ ነች ሲል አስጠንቅቋል። ግብጽ ለተባበሩት መንግስታት የጸጥታው ምክር ቤት መሰል ደብዳቤ ስትጽፍ የአሁኑ የመጀመሪያው አይደለም። ከዚህ ቀደምም መሰል ዛቻና ማሳሰቢያዎችን የሚገልጹ ደብዳቤዎችን በተደጋጋሚ ብትጽፍም የአሁኑ ደብዳቤ የተጻፈው ግብጽ በሶማሊያ ወታደራዊ እንቅስቃሴ እያሳየች ያለውን ተሳትፎ ተከትሎ በኢትዮጵያና ግብጽ መካከል ያለው ውጥረት እያየለ ባለበት ወቅት መሆኑ ልዩ እንደሚያደርገው ተመልክቷል። ይህንን አስመልክቶ ሙያዊ ትንታኔ የሰጡን በአዲስ አበባ ዩኒቨርሲቲ የቀጣናዊና አካባቢያዊ ልማት መምህርና ተመራማሪ ዶክተር የሽጥላ ወንድሜነ ደብዳቤው ግብጽ ከዲፕሎማሲ ውጭ ወስዳለው ለምትለው እርምጃ እውቅና ለማግኘት እንዲሁም በኢትዮጵያ ላይ ጫናዋን ከፍ ለማድረግ የታለመ ነው ይላሉ።
ያው ለጸጥታው ምክር ቤት ደብዳቤ ያስገባችው ቀጣይ ልትወስድ ያሰበችውን እርምጃ ህጋዊ መልክ ለማስያዝ ነው አንዱ። ሁለተኛም ደግሞ ያው ከዚህ በፊት በነበሩ ሁኔታዎች ግብጽ በአቅራቢ ስላ አይደለች ጫናው ብዙ የገፋ አይደለም፣ አስጨናቂ የሆነ አይደለም የሚል አመለካከት አለ በግብጾች ዘንድ። ስለዚህ አሁን ድንበር አካባቢ መጥቻለሁ ብሎ ያንን የማስጨነቅ አይነት ነገር ለማሳየት ነው። ኢትዮጵያንም የመነጠልም ስራም እየተሰራ ነው። በአካባቢው ለኢትዮጵያ ያልተመቸ አይነት ከባቢ መፍጠር፣ ሆስታይል የሆነ ኤንቫይሮንመንት መፍጠር፣ ይህ ሁሉ ለማስጨነቅ ወደ ግብጽ ፍላጎት ኢትዮጵያ ለማምጣት እንድትመጣ ለማድረግ የሚደረግ ስልት ነው። እና አሁን ይሄ ደግሞ የግብጽ የጦር ሰፈር በዛ አካባቢ በሶማሌ በተለይ መመስረቱ እንግዲህ አሁን በቀጠናው በዚህ በአፍሪካ ቀንድ ወደፊት እንግዲህ ትንሽ ዘለግ ያለ የዚህ የእጅ አዙር ጦርነት ይኖራል የሚል አተያይ አለኝ።
የግድቡን የመጀመሪያ ሙሌትና የውሃ አለቃቀቅ በተመለከተ በኢትዮጵያ በግብጽና በሱዳን መካከል በአፍሪካ ህብረት ጥላ ስር እንዲሁም ከአፍሪካ ህብረት ውጭ በሶስቱ ሀገራት ተወካዮች መካከል ላለፉት 13 ዓመታት ያህል የተደረጉ ድርድሮች በወሳኝ ጉዳዮች ላይ ስምምነት ሳይደረስባቸው መጠናቀቃቸው ይታወቃል። ለድርድሮቹ ፍሬያማ ለመሆን ሁለቱ ወገኖች ግብጽና ኢትዮጵያ እርስ በርስ ይወነጃጀላሉ። ግብጽና ሱዳን በግድቡ ጉዳይ አስገዳጅና አሳሪ ስምምነት እንዲፈረም ሲሹ፣ ኢትዮጵያ በበኩሏ ከአስገዳጅ ስምምነት ይልቅ ተፈጥሯዊና መሰል ሁኔታዎችን ታሳቢ ያደረገ ስምምነት እንዲፈረም ነው የምትፈልገው። የግብጽ ስጋት ከህዳሴው ግድብ መጠናቀቅ ያለፈ ነው የሚሉት ዶክተር ኤሽጥላ ሁኔታውን እንዲህ ተነትናሉ።
ይሄ ግድብ ብቻ አይደለም ጥያቄው፣ ከዚህ ግድብ በኋላም ኢትዮጵያ ሌሎች ጥያቄዎችን ታነሳለች ነው ወደፊት። ስለዚህ መልእክቱ ምንድን ነው? የህዳሴው ግድብ መጠናቀቁ ብቻ አይደለም፣ ኢትዮጵያ ከዚህ በኋላ በአባይ ወንዝ ላይ ምንም አይነት የመጠቀም ፍላጎትም እርምጃ እንዳትወስድ ያንን ማቀብ ነው። አሳሪ የሆነ ውል እንድትዋዋል ለማድረግ ነው። አሁን ይሄ ሁሉ ጫና ባስገባችሁም ደብዳቤ፣ አሁን ግብጽ ባስገባችሁም ደብዳቤ የውሃ ድርሻዬን ለመጠበቅ ማናቸውንም አይነት እርምጃዎች ወስዳለሁ የሚል መልእክት ነው ለጸጥታው ምክር ቤት ያስገባችው። እና ይህ የጸጥታው ምክር ቤት እንግዲህ ይህንን አይቶ ምን አይነት ምላሽ ይሰጣል የሚለውን ወደፊት የምናየው ሆኖ፣ ኢትዮጵያም ከዚህ አንጻር ፈጠን ያለ ምላሽ መስጠት ያለባት ይመስለኛል። ትልቅ የዲፕሎማሲ ጥረት
ይፈልጋል። ከ2015 ዓ.ም መጨረሻ አንስቶ እስከ 2016 ዓ.ም የታሳስ ወር ድረስ በካይሮና በአዲስ አበባ የተደረጉት አራት ዙር የሶስትዮሽ ድርድሮች ያለ ስምምነት መጠናቀቃቸውን ተከትሎ ግብጽ በድርድሩ የመቀጠል ፍላጎት እንደሌላትም ይፋ አድርጋለች። ኢትዮጵያ በበኩሏ ድርድሩ ሊቀጥል ይገባል የሚል አቋሟን በማንጸባረቅ ላይ ናት። የኢትዮጵያ ውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴ ባለፈው ሳምንት በሰጡት መግለጫ ችግሩን በድርድር መፍታት እንችላለን፣ ምክንያቱም ፖለቲካ እየገባበት ነው እንጂ ብዙ የሚያለያየን ነገር የለውም ብለው ነበር። የግብጽን በሶማሊያ ወታደራዊ ተሳትፎ አስመልክቶ በሰነዘሩት አስተያየት የአንዱ ሀገር እርምጃ በሌላው ሀገር ላይ የደህንነት ስጋት መደቀን የለበትም ያሉት አምባሳደር ታዬ በሶማሊያ ለአዲሱ የአፍሪካ ህብረት ተልእኮ ለአውሶም የሚመጣ ኃይል የኢትዮጵያ የጸጥታ ስጋት መሆን የለበትም ሲሉም አጽንኦት ሰጥተው ተናግረዋል። በተያያዘ ሌላ ዜና የግብጽና ሶማሊያን ወታደራዊ ስምምነት ተከትሎ ልዩ ልዩ ወታደራዊ ቁሳቁሶችን የጫኑ ሁለት የግብጽ አውሮፕላኖች ባለፈው ማክሰኞ ሶማሊያ በገቡ ማግስት የኢትዮጵያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ግብጽን በስም ባይጠቅስም ሌሎች ተዋናዮች የአፍሪካ ቀንድ ክልልን ለማተራመስ እርምጃ ሲወስዱ ኢትዮጵያ በዝምታ አትመለከትም ሲል ማስጠንቀቁ አይዘነጋም። ኢትዮጵያ ከሶማሌላንድ ጋራ የመግባቢያ ሰነድ ከፈረመች በኋላ ግብጽና ሶማሊያ የጠበቀ ግንኙነት ሲፈጥሩ፣ ወትሮውንም መግባባት በማይታይበት በኢትዮጵያና ግብጽ መካከል ባለው ግንኙነት የሚታየው ውጥረትና የግጭት ስጋት እንዲያይል ተጨማሪ ምክንያት ሆኗል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን የምሽቱ ቅንብሮቻችን እንደቀጠሉ ናቸው። አሁን ደግሞ ሳምንታዊ ዋሽንግተን በዚህ ሳምንት ቅንብራችን ወደ እናንተ ይደርሳል። የዛሬው ቅንብራችን ትኩረቱ ደግሞ ትራምፕ በሰማዕታት መቃብር ላይ ፎቶ መነሳታቸው ያስከተለባቸውን ነቀፌታ ይመለከታል። የቀድሞ ፕሬዚዳንትና የሪፐብሊካን ፓርቲ ፕሬዚዳንታዊ እጩ ዶናልድ ትራምፕ አርሊንግተን በሚገኘው የሰማዕታት መቃብር ላይ ፎቶ መነሳታቸው ነቀፌታን ያስከተለ ሲሆን፣ አንዳንድ የሰማዕታቱ ቤተሰብ ግን ድጋፋቸውን በመግለጽ ላይ ናቸው። የዲሞክራቲክ ፓርቲ ፕሬዚዳንታዊ እጩ ካማላ ሃሪስም ድርጊቱን ፖለቲካዊ ትኩረት ለማግኘት የተደረገ ነው ሲሉ አውግዘዋል። ቬሮኒካ ቫልዴራስ ኤግሊሲያስ የላከችውን ዘገባ እንግዶ ወልዴ እንደሚከተሉ ያቀርበዋል።
አርሊንግተን ሴሚተሪ በተሰኘው የአሜሪካ የሰማዕታት የመቃብር ስፍራ ለፖለቲካ ዓላማ እንዳይውል በተከለከለው ክፍል ለምርጫ ዘመቻ የሚውል ፎቶግራፍ ተነስተዋል በሚል በትረምፕ ላይ በመድረስ ላይ ባለው ወቀሳ ላይ የፖለቲካ ባላንጣቸው ካማላ ሃሪስም የራሳቸውን አስተያየት አክለዋል። ሴክሽን 60 በተሰኘው የመቃብሩ ክፍል የፖለቲካ ሥራ እንዳይሠራ የፌዴራል መንግሥቱ ሕግም ሆነ የመከላከያ ሚኒስቴሩ ፔንታገን ፖሊሲ ይከለክላል። በኤክስ ማኅበራዊ መድረክ ላይ አስተያየታቸውን ያሰፈሩት ሃሪስ ግልጽ መሆን ይሻለሁ፣ የቀድሞው ፕሬዝደንት ለፖለቲካ ትርኢት ሲሉ የተቀደሰውን ስፍራ አራክሰዋል ብለዋል። ለደረሰባቸው ነቀፌታ መልስ የሰጡት ትራምፕ በበኩላቸው በስፍራው የተገኙት ከሶስት ዓመታት በፊት በአፍጋኒስታን በደረሰ የሽብር ጥቃት ሕይወታቸውን ያጡ ወታደሮች ቤተሰቦች ስለ ጠየቋቸው መሆኑን አመልክተዋል።
በልጄ መቃብር አጠገብ ፎቶ አብረን ብንነሳ ይቻላልን ብለው ጠየቁኝ። በደንብ ነው አልኳቸው። ለማስተዋቂያ ብያደረግኩት አይደለም፣ ራሴን ማስተዋወቅ አያስፈልገኝም።
ሪፐብሊካኑ እንደራሴ ሊንዚ ግራሃም በኤቢሲ ቴሌቪዥን ላይ ስለ ጉዳዩ ተጠይቀው ነበር።
I'm all for looking at what happened, but you know what really is unfortunate that these families had to go visit their
ምን እንደተፈጠረ እንዲታይሻለው። ነገር ግን እነዚህ ቤተሰቦች መጀመሪያውን ወደ መቃብር ስፍራው እንደሄዱ ያደረገው የባይደን አስተዳደር ድካማነት ነው። እየጨመረ ያለው ሽብርተኝነት ክፍት ከሆነው ድንበራችን ጋር ተዳምሮ ሌላ የመስከረም 11 2001 ጥቃት እየመጣ ነው።
የኮሎራዶ አገረ ገዥ ጄሬድ ፖሊስ በበኩላቸው ድንበሩን በመጠበቅ ረገድ የካማላ ሄሪስ ሐሳብ ገንዘብ ቆጣቢ እንደሆነ ይናገራሉ።
The border wall that Donald Trump has proposed is a huge boondoggle and waste of taxpayer money. He effectively talked about a wall across
በዶናልድ ትራምፕ የታሰበው ድንበር አጥር የግብር ከፋዮችን ገንዘብ የሚያባክን ስራ ነው። ውጤታማ የሆነ ከልካይ ነገር አልፎ አልፎ ከማቆም ይልቅ ትራምፕ ሙሉ ድንበሩን ማጠር ነው የሚሹት። ካማላ ሄሪስ ግን ገንዘብ በማያባክን መንገድ ድንበሩ እንዲጠበቅ ነው የሚሹት።
ዛሬ የተከበረ ባለው የሰራተኞች ቀን ካማላ ሄሪስ በሚቺጋንና በፔንሲልቬኒያ ዘመቻ እንደሚያደርጉ ይጠበቃል። ትራምፕና ጄዲ ቫንስ በበኩላቸው ነገ ማክሰኞ በጆርጂያና አሪዞና ዘመቻቸውን ያደርጋሉ። ቬሮኒካ ባልዴራስ ኢግሌሲያስ ለላከችው ዘገባ እንግዶ ወልደነኝ ዋሽንግተን ዲሲ።
አድማጮቻችን የትንታኔውን ርዕሶችና የዕለቱን የምሽቱን አብይ ርዕስ ወደ እናንተ የደረሰበት የመጀመሪያው አጋማሻችን ተጠናቀቀ። አሁን ሁለተኛው አጋማሽ የምንሸጋገር ነው የሚሆነው። ሁለተኛው አጋማሽ የመጀመሪያ ቅንብራችን ደግሞ ሐኪሞን ይጠይቁ ነው። ሳምንታዊ ሐኪሞን ይጠይቁ ዛሬ ትኩረቱን ያደረገው ጭንቀትን ለማርገብ በሚወሰዱ የመፍትሄ ሐሳቦች ዙሪያ ባለሙያውን በማነጋገር ነው። ጭንቀት የሰውነታችንን በሽታ የመከላከል አቅም በማዳከም ለተለያዩ የህመም አይነቶች ማጋለጡን አስመልክቶ የሳይንሱን ዓለም እይታ የቃኘው የምሽቱ ሐኪሞን ይጠይቁ በዛሬው ቅንብሩ ጭንቀትን ለማርገብ የሚያግዙ ብልሃቶች ጨምሮ ከባለሙያ ጋር የተካሄደ ምልልስ ይዟል። ሙያው ትንታኔ የሚሰጡን የዩናይትድ ስቴትስ ባሮ የነርቭ ሕክምና ተቋም መምህርና ተመራማሪ እንዲሁም የነርቭና የአእምሮ ሐኪሙ ፕሮፌሰር ዮናስ እንዳለ ገዳ ናቸው። ፕሮፌሰር ዮናስን ያነጋገረው የፕሮግራሙ ዋና አዘጋጅ አሉላ ከበደ ነው። እሱን ተንከታተል።
በአንድ በኩል ጭንቀት አይኑርብኝ አይባልም። ጭንቀት የህይወት አካል ነው። ሁሉም ሰው በአንድ ምክንያት ወይ በሌላ መጠኑ ይለያይ እንጂ አስጨናቂ አሳሳቢ ጉዳይ ገጥመዋል። ከባድም ቀላልም ይሁን እንዴት ይወጣዋል፣ ምን ማድረግ አለበት የሚባለው ነው እንጂ ጨርሶ አይኑር አይደለም የሚለውን ይዘን ነገር ግን ጭንቀት ሲኖር ሰዎች የሚያደርጓቸውን አንዳንዴ የጥሞና ጊዜ መውሰድን በተለይ ከምስራቁ ባህል የተወሰደው በእንግሊዝኛው ማይንድፉልነስ የሚባለው አንዳንዴ ራሱን የቻለ የልምምድ እንቅስቃሴም እንዳለው ይታወቃል። ሰፊ ነገር ነው። ወይም ደግሞ ቀደም ብለው ጥቅስ ያደረጉትን የመሰለ ሰውነትን ለማፍታታት ረዘም ያለ የእግር ጉዞ ማድረግ የመሳሰሉን እንደ ጥሩ የሚነገሩ አሉ። በእርግጥ እነኚህ ሳይንሳዊ መሰረት ይኖራቸው ይሆን? ጭንቀትን ለማርገብ ለመቀነስ አንዳንዴም ለመከላከል ጭምር እንደ ተጨባጭ መፍትሄ ይታያሉ ወይ? ሌሎችም ካሉ?
አዎ፣ ግድ በእርግጥ ይሄ ከምስራቁ ዓለም የመጣ የማይንድፉልነስ ብዙ የተጠና ነው። ፕሮፌሰር ሪቻርድ ዴቪድሰን ዩኒቨርሲቲ ኦፍ ዊስካንሰን ማዲሰን ያሉ ሰው እሳቸው በዩቲዩብም በየቦታው ብዙ ጥናቶች እንደዛ የሚናገሩታል። የግድ ደግሞ ያ የዳላይ ላማ አይነት ማይንድፉልነስ ብቻ መሆን የለበትም። ለምሳሌ ያክል በአንዳንድ ጥናቶች ስትረስ ሲሰማቸው ምንድን ነው የምታደርጉት ብለን ጠይቃለን እና አንዳንዶቹ ስራ ቤቱ ቻፕል ጸጥ ያለ ቦታ ሄደው እንዲጸልዩ ወይም በጥሞና ጊዜ ይወስዳል። እዛ ቆይተው ወይም አይናቸውን ጨፍነው እንደ 10 ደቂቃ 15 ደቂቃ ከዛ ቆይተው ሲወጡ ስራ ቦታ ሲመለሱ የጭንቀቱ መጠን ይቀንሳል። እንዴት ነው የምታውቀው? ሀሳባቸው ሰብስበው ስራ መስራት ይችላሉ። ከሰዎችም ጋር ሲነጋገሩ የመነጫነጭ ስሜት አይኖራቸውም። ስለዚህ እንደሆነ የታው ነው የግድ ማይንድፉልነስ መሆን የለበትም። ጸሎትም ሊሆን ይችላል። ሌላው ደግሞ አንዳንድ ጊዜ ጓደኞቻቸው ጋር ወይም ከካውንስለር ጋር ወይም ከሌላ ጋር ግለሰቡ ጤናማ ነው ብሎ የሚላቸው ነገሮች መውሰድ ይችላል። ነገር ግን እንዳልከው የማይንድፉልነስ ብዙ ተወሳሰብ አለ። ማይንድፉልነስ ሲሉት ለምሳሌ አንድ ሰው ወክ የሚያደርግ ከሆነ በአይኑ ማየት፣ በጆሮ መሬት እግሩ ሲነካ ያንን ኖቲስ ማድረግ፣ አንጎል ውስጥ የሚመጣውን ሀሳብ ኦኬ አሁን ንዴት መጣ እና አዌርነስ ማለት ነው። መኪናም ሲነዳ መኪናውን መንገዱን እያየ ከኦቶፓይል ሆነ ኦሲ ማይንድፉልነስ የማያረጉ ሰዎች መኪናም ሲነዱ ከመስሪያ ቤት ተነስቶ ቤት ሲገቡም ቤት እንዴት አድርገው ብለት ቤት
እንደመጣውቅ በደመ ነፍስ እንደማለት ነው። እንደ በልማድ የሚያውቁትን ነገር ማድረግ
ኤግዛክት። ስለዚህ ይሄ አዌር መሆን አንድ ግለሰብ የሚያደርገውን እንደዚህ ኦኬ፣ ለምሳሌ ጠዋት አሁን አንተ ወደ ስራ ልትሄድ ስትል ምንድን ያስፈልገኝ? ቺሴ ውስጥ ዋለት ያለ የመኪና ቁልፍ አለ። እንደዚህ ራሴ እንደሱ አደርጋለሁ። ለውሻ ውሃ ሞልቻለሁ፣ ኦኬ ቼክ እንዳደርጋለሁ ቼክ። እና አንዳንድ ጊዜም ደግሞ ሊስት ዳውን ማድረግም ቼክ ቼክ፣ ቤት ከመጣት በፊት እነዚህ እነዚህን ማድረግ እና ይሄ ራሱ ግለሰቡን ማይንድፉል አዌር ነቃ ብሎ እንዲሄድ እንዲሁም በደመነ ቁልፉንም ኪስ ውስጥ ሲከት ከአለቃው ጋር ሲጨቃጨቅ እያሰበ ወይም ደግሞ አገር ቤት የሚካሄድ አንድ ጦርነት ግጭት እያሰላሰለ መኪናው ሲገባም ሲነዳም ያው እዛ ውስጥ ከሆነ ያ እንግዲህ ራሱ ከድጡ ወደ ማጡ ነው የሚሆነው። አዌር መሆን እና ለሁሉም ጊዜ ያለው በጣም እኮ ብዙ ነገሮች እኮ የታወቁ ናቸው። ያው አይናችንን ገለጥ ማድረግ ብቻ ነው። በነገራችን ላይ እኔ ስትረስ ወይም ጭንቀት ሲይዘኝ በተለይ የጥናት ጽሁፎች ሲጽፍ ሚኔሶታ ያለው ክሊኒክ እስከ 15ኛ ፎቅ ነበረ እና ከቢሮ ወጥቼ ከአንድ እስከ 15ኛ ፎቅ ወጥቼ ስመለስ ምን አለፋ እንደ አንጎሌም ይጠራል ያልኩልኛል ድካሜንም። እና አሁን ደግሞ እዚህም ያለውበት ቦታ እንደዚሁ እስከ 8ኛ ፎቅ እወጣለሁ። እንደዚህ አንዳንድ ነገሮች አደርጋለሁ የራሴን ልምድ ለመካፈል።
ትክክል። አድማጮች የሚያንጎላኪሙ ራሳቸው የሚያደርጉትን ማዛመድ እንዲችሉ እድል ይሰጣል። ፕሮፌሰር ዮናስ ሰዎች ከዛ ከሚያስጨንቃቸው ውጤት ለመውጣት ከተጨባጭ ሁኔታዎች ጋር የሚያዛምዷቸው ህይወታቸው ውስጥ ያሉ ፈተናዎች የሚጠይቋቸው እንዳሉ ሆነው በመፍትሄው ረገድ ማድረግ የሚችሏቸውን በቀላሉ በእጃቸው ያሉ አንዳንድ መንገዶችን ጠቁመዋል። የዚህን የጭንቀት ጣጣ የሚገልጹ አንዳንድ ጽሁፎች የተለያዩ ሰውነት አካላት መመረዝ፣ የሰውነት መቆጣት ኢንፍላሜሽን የመሳሰሉ በስነ ልቦና ብቻ ሳይሆን አካላዊ ሁኔታ የሚፈጥሩ ልክ የስኳርን ከፍና ዝቅ ማለት ኮርቲዞል ከተባለው የጭንቀት ሆርሞን ጋር የተያዘውን እንዳስረዱት ሁሉ በእነኝህም አይነት ሁኔታዎች ላይ ተጽዕኖ ያሳድራል የሚል ጽሁፍ ተመልክቻለሁ። አስተሳሰብ አለ፣ ተጨባጭነት ይኖረው ይሆን ይኸው ጭንቀት በአእምሯችን የሚመላለስ ሁኔታ?
ያ ሳይኮ ኒውሮ ኢሚኖሎጂ የሙያ ዘርፍ አለ እና በእርግጥ ይሄ የወጣ የወረደ ብዙ ላብራቶሪ ሲታዘዝም ራሱ ብዙ አይነት አለ እና በአጠቃላይ ብዙ በሽታዎች ሰዎች እኮ ስትረስ ውስጥ ሲሆኑ ጨጓራዬን አቃጠለኝ ይለዋል፣ ያውቁታል። አንዳንዱ ደግሞ ስትረስ ውስጥ ሲሆን ወይ ሆድ ቁርጠት፣ ተቅማጥ ወይም ድርቀት ሊያያዝ ይችላል። ይሄ ደግሞ ኦቶኖሚክ ነርቨስ ሲስተም የሚባለው ጋር ተያያዘ ነው። አንዱ ደግሞ ከትንፋሽ ጋር ተያያዘ ሊሆን ይችላል። ስለዚህ ሰዎች ከባድ ስትረስ ሲሆኑ ሰውነታቸው ላይ የተወሰነ ተጽዕኖ አለው እና አንዳንድ ነገሮች በተለምዶ ሳይኮሶማቲክ ኢልነስስ የሚባሉት እንደዚህ ጨጓራ መቃጠል ስሜት ወይም ደግሞ ኢንፍላማቶሪ ባውል ዲዚዝ ብሉት የእንጀት ውስጥ አንዳንድ ችግሮች መኖር፣ ሌላ ደግሞ ጄኒቶ ዩሪነሪ ሲስተም አንዳንዶች ስትረስ ውስጥ በጣም ሲኖሩ ይሄ ኤሪተብል ብላደር ሽንታቸው ቶሎ መምጣት፣ እነዚህ ነገሮች የተለመዱ ናቸው እና ቀጥታም ከነርቨስ ሲስተም ጋር የተያያዙ ናቸው እና እያንዳንዱ ግለሰብ ስትረስ ውስጥ ሲገባ ምን እንደሚሰማ ወይም እንደሚሰማት ልብ ማለት አለባቸው። ኢንፌክሽንም ራሱ ቫይራል ኢንፌክሽን እንደ ጉንፋን የሚበዛበት ሰው አለ። ያ ሁሉ ምክንያት ፊዚዮሎጂካል ምክንያት አለው እና ግን ወዲያውኑ ለማሳየት አንድ ሰው ስትረስ ሆርሞኑ ኮርቲዞሉ ሲወጣ እና እዛ ደግሞ የኢንፍላማተሪ ማርከር የምንላቸው እነሱን ዝቅ ሲሉ ወዲያውኑ ማሳየት ያስቸግራል አንዳንዴ። ነገር ግን ሰውየው ከምናገረው ከዛ ደግሞ ፐርሲቭድ ስትረስ ስኬል እሱም ክብደት አለው። ሲቪል ግለሰቡ የሚሰማውንም እንንቀው እንለካዋል፣ መለኪያ ነገር አለ እና ስለዚህ ያ ስትረስ ሰውነት ላይ ተጽዕኖ ያመጣል። ያንን እንዴት መቀነስ ይቻላል? አንዳንድ በቀላሉ በእጃችን ያሉ በተለይ እንደ ስፖርት አይነት እነዛን ነገሮች ለመከላከል ለመቀነስ ያስችላል። አንዳንዱ ግን የሚያሳዝን ሁኔታ በስፖርት በተለያየ መንገድ ስትረስ ጋር ዲል ከማድረግ ይልቅ አንዴ የጨጓራ ምርመራ ያደርጋል፣ አንዴ የአንጀት ምርመራ ያደርጋል፣ አንዴ የልብ ምርመራ ያደርጋል። በጣም የተወሰኑ ሰዎች በሽታው ላይ ከኋላ ያለውን ችግር ሳይሆን የስትረሱን ከማየት ይልቅ በሽታዎቹ ላይ በማተኮር 30-40 ዓመት ለቁቀን ብሎ ያስቀመጡትን ገንዘብ ላቦራቶሪ ምርመራ ያደርጋሉ። ጤነኛ ነው ይባላል፣ እዛ መሄዳሉ ጤነኛ ነው ይባላል። ግለሰቡ ግን ውስጥ የሚሰማው ይሰማዋል። ስለዚህ ግለሰቡ የሚሰማው አሁን ክብደት አለው። ድሮ አንዳንዴ አይ ምርመራው አያሳይም ምን ችግር የለም ይሄ አንጎል ውስጥ ነው ፊት ምና ይባል ነበር። አሁን ቀርቷል። ሰውየው የሚሰማውንም ልብ
ቦታ ይሰጠዋል፣
ቦታ ይሰጠዋል። ፔሽንት ሴንተርድ አፕሮች ይባላል። በሽተኛው የሚለውን ነገር የምትለዋን ነገር ልብ ብለህ አዳም ድሮ ዶክተር ሴንተርድ አፕሮች ዶክተሩ የሚለውን መስማት በሽተኛው ተግባር። አሁን ግን ሁለቱም እየተደማመጡ እዛ በሳይንቲፊክ በማስረጃ በተደገፈ ደግሞ ሐኪሙ ወይም ባለሙያው ስራውን ይሰራል። ግን ሁልጊዜ ሳይንሱም ደግሞ እንዲሁ ዝም ብሎ እንደ መድፍ አይተኮስም። ኢላማውን ከበሽተኛው መረዳት ያስፈልጋል እና ያስተካከለ ኢላማውን ማስተካከል ያስፈልጋል። በሽተኛው የሚለውን ማዳመጥ ትልቅ ቦታ አለው። በአሁኑ ጊዜ እየተደማመጥን የሚባለው እዛ ዘመን ላይ ነው።
በርከት ያሉ ጉዳዮችን ነው ያነሱልን ፕሮፌሰር ዮናስ። ጊዜያዊ አላፊ ጭንቀት የሚያሳስቡ ነገሮች ከሚፈጥሩት ከፍ ያለ የጤና መጓደል ሊያስከትል የሚችልበትን እና እሱም ደግሞ በግል ጨምሮ እንዴት ሊረዳ እንደሚችል ኋላም ሕክምናው እርዳታ ሲያስፈልግ ይከተላል ራሱም ጭንቀት የሚፈጠርበትንም መንገድ ጨምሮ በዝርዝር አስረድተውናል። ፕሮፌሰር ዮናስ እንዳለገዳ የስነ ባህሪና የነርቭ እንዲሁም የአንጎልና የነርቭ ስርዓት ሕክምና ልዩ ባለሙያ ለዛሬው ጭንቀትና ጣጣውን በተመለከተ በሰፊው ለሰጡ ሙያዊ ማብራሪያ አመሰግናለሁ። በሌላ መሰል ጥያቄዎች መልሰን እንደምናገኘው ተስፋ አደርጋለሁ። ለአሁኑ እግዜር ይስጥልኝ።
አመሰግናለሁ አሉላ። እግዜር ይስጥልኝ።
አድማጮቻችንና ተመልካቾቻችን አሁን ደግሞ ሳምንታዊ የስፖርት ዘገባዎች ወደ እናንተ የሚደርሱበት ሰዓት ነው። ቀጥሎ ዘገባዎች ወደ እናንተ ይቀርባሉ። በደቡብ አሜሪካዊቷ ፔሩ ሊማ ለአምስት ቀናት ሲካሄድ የቆየው የዓለም ከ20 ዓመት በታች አትሌቲክስ ሻምፒዮና ፍጻሜውን አግኝቷል። ኢትዮጵያ በስድስት ወርቅ፣ ሁለት ብርና ሁለት ነሐስ በድምሩ በአስር ሜዳሊያዎች በማግኘትም ከአፍሪካ አንደኛ ከዓለም ደግሞ ሁለተኛውን አጠናቃለች። መዲና ይሳ በ5000 ሜትር፣ አለሽኝ ባወቀ በ3000 ሜትር፣ ሳሮን በረሃ በ1500 ሜትር እና ሲምቦ አለማየሁ በ3000 መሰናክል ለኢትዮጵያ የወርቅ ሜዳሊያ ማሳካት የቻሉት ሴት አትሌቶች ሲሆኑ መዲና ይሳና ሲምቦ አለማየሁ የውድድሩን ክብረ ወሰን በማሻሻል ጭምር ነው አሸናፊ መሆን የቻሉት። በ800 ሜትር ጀነራል ብርሃኑ፣ በ1500 ሜትር አብዲሳ ፈይሳ ደግሞ በወንዶች የወርቅ ሜዳሊያ ያስገኙ ናቸው። ውድድሩን አሜሪካ በ8 ወርቅ፣ 4 ብርና 4 ነሐስ በድምሩ በ16 ሜዳሊያዎች አንደኛውን አስጨርስ በ10 ሜዳሊያ ሁለተኛውን አከጨረሰችው ኢትዮጵያ በማስከተልም ቻይና፣ ጃማይካና ኬንያ ከ3 እስከ 5ኛ ያለውን ደረጃ ይዘዋል። ባለፈው ሳምንት ረቡዕ በተጀመረውና እስከውድ በሚቀጥለው በፈረንሳይ ፓሪስ የተካሄደ ባለው በ17ኛው ፓራኦሎምፒክ ጨዋታዎች ኢትዮጵያ እስካሁን 2 የወርቅ ሜዳሊያዎችን አግኝታለች። ለኢትዮጵያ የመጀመሪያውን የወርቅ ሜዳሊያ ያስገኘችው አትሌት ትዕግስት ገዛኝ ስትሆን በ1500 ሴቶች የጭላንጭል ወይም T13 የፍጻሜ ውድድር በ4 ደቂቃ ከ22 ሴኮንድ ከ39 ማይክሮ ሴኮንድ በመግባት ማሸነፍ በመቻሏ ነው። ሌላው አትሌት ያየሽ ጌቴ በፓሪስ ፓራኦሎምፒክ ክብረ ወሰን በማሻሻል ጭምር ሁለተኛውን የወርቅ ሜዳሊያ ለኢትዮጵያ አስገኝታለች። በ1500 ሜትር በአይነ ስውራን ሙሉ በሙሉ ምድብ የሮጠችው አትሌት ያየሽ ጌቴ በራሷ የተያዘውን የዓለም ክብረ ወሰን በማሻሻል ጭምር ውድድሩን በ4 ደቂቃ ከ27 ሰከንድ ከ68 ማይክሮ ሰከንድ በሆነ ሰዓት በመግባት ማሸነፍ ችላለች። ቅዳሜና እሁድ በተካሄዱ የእንግሊዝ ፕሪምየር ሊግ ጨዋታዎች ማንቸስተር ሲቲ እና ሊቨርፑል ሲያሸንፉ አርሰናል ነጥብ ተጋርቶ ወጥቷል። ማንቸስተር ዩናይትድ ደግሞ ተሸንፏል። ቅዳሜ በተካሄዱት የሶስተኛ ሳምንት የእንግሊዝ ፕሪምየር ሊግ ውድድሮች ማንቸስተር ሲቲ ዌስትሃም ዩናይትድን 3-1 አሸንፏል። በጨዋታው ኤርሊንግ ሃላንድ 3 ግቦችን ከመረብ በማሳረፍ ሃትሪክ ሰርቷል። በሌሎች ጨዋታዎች ብሬንፎርድ ሳውዝሃምፕተንን 3-1፣ በርንማውዝ ኤቨርተንን 3-2 እንዲሁም አስቶን ቪላ ሌስተር ሲቲን 2-1 አሸንፏል። አርሰናል ከብራይተን፣ ኢፕስዊች ታውን ከፉላም እና ኖቲንጋም ፎረስት ከወልቭስ በተመሳሳይ አንዳቻ በሆነ ውጤት ጨዋታቸውን አጠናቀዋል። የአርሰናሉ አማካይ ዲክላን ራይስ ጨዋታው በተጀመረ በ49ኛው ደቂቃ በሁለት ቢጫ ካርድ በቀይ ካርድ ከሜዳ አሰናብቷል። በሌላ በኩል እሁድ በተደረጉ ውድድሮች ኒውካስል ዩናይትድ ከቶተናም ጋር ባደረጉት ጨዋታ 2-1 ማሸነፍ ችሏል። የኒውካስል ግቦች ሃርቬን ባርነስ እና አሌክሳንደር ኢሳክ ሲያስቆጥሩ፣ ለቶተናም ደግሞ የኒውካስል ተጫዋች ዳን በርነር በራሱ ግብ ላይ አስቆጥሯል። በተመሳሳይ ሰዓት የተደረገው የቼልሲ እና ክሪስታል ፓላስ ጨዋታም አንድ አቻ በሆነ ውጤት ተጠናቋል። የቼልሲን ግብ ኒኮላስ ጃክሰን፣ የክሪስታል ፓላስን ግብ ደግሞ ኤብሪቼዜ አስቆጥሯል። የዕለቱ ተጠባቂ ጨዋታ በነበረው የላንክሻየር ደርቢ ሊቨርፑል በሉዊስ ዲያዝ 2 ግቦችና በሞሳላህ 1 ግብ ማንቸስተር ዩናይትድን 3-0 አሸንፏል። የአውሮፓ ሻምፒዮንስ ሊግ የ2024-25 ውድድር የድልድል መርሃ ግብር በሞናኮ በተካሄደ ሥነ ሥርዓት ባለፈው ሐሙስ ይፋ ሆኗል። የአውሮፓ እግር ኳስ ማኅበር ባጸደቀው አዲስ የውድድር ፎርማት መሠረት 36 ቡድኖችም ተሳታፊ ይሆናሉ። በወጣው ድልድል መሠረትም የአምናው ሻምፒዮን ሪያል ማድሪድ ከቦርሲያ ዶርትመንድ፣ ሊቨርፑል፣ ኤሲ ሚላንና አትላንታን ጨምሮ ከ8 ቡድኖች ጋር ተደልድሏል። ማንቸስተር ሲቲ ከኢንተር ሚላን፣ ፒኤስጂ፣ ክለብ ብሩዥ፣ ጁቬንቱስ፣ ስፖርቲንግ ሊዝበን፣ ስሎቫን ፕራትስላቭ ጋር ተደልድሏል። ባርሴሎና፣ ባየር ሙኒክ፣ ቤኔፊካ እና ያንግን ቦይስን ጨምሮ ከ8 ቡድኖች ጋር ይጫወታል። አንድ ምድብ ላይ 9 ቡድኖች ባሉበት ድልድል እያንዳንዱ ቡድን 8 ጨዋታዎችን የሚያከናውን ሲሆን አራቱን በሜዳው አራቱን ደግሞ ከሜዳው ውጭ ያደርጋል። ለ33ኛ ጊዜ በሚደረገው የአውሮፓ ሻምፒዮንስ ሊግ የምድብ ጨዋታዎች መስከረም 7 የሚጀምሩ ሲሆን ፍጻሜው ደግሞ በሙኒክ አሊያንዝ አሬና የሚደረግ ይሆናል። በሌላ በኩል የአውሮፓ ሻምፒዮንስ ሊግ የምንጊዜም ከፍተኛ ግብ አስቆጣሪው ክርስቲያኖ ሮናልዶ በዚህ መርሃ ግብር ላይ ልዩ ተሸላሚ ሆኗል። በመድረኩ 140 ግቦችን በማስቆጠር በቀዳሚነት የተቀመጠው ፖርቹጋላዊው ሽልማቱን ከአውሮፓ እግር ኳስ ማህበር ፕሬዚዳንት አሌክሳንደር ሴፍሪኒጅ ተረክቧል። የአልናስሩ አጥቂ ከማንቸስተር ዩናይትድ እና ሪያል ማድሪድ ጋር 5 የአውሮፓ ሻምፒዮንስ ሊግ ዋንጫዎችን ሲያሳካ በአራት ፍጻሜዎች ላይ ደግሞ ግብ ማስቆጠር የቻለ ተጫዋች ነው። አድማጮቻችን፣ የምሽቱ ስፖርታዊ ዘገባዎቻችን እነዚህን ይመስሉ ነበር። አብራችሁ ስለነበራችሁ እናመሰግናለን። መልካም ጊዜ ይሆንላችሁ። አድማጮቻችን፣ የምሽቱ ዝግጅቶቻችን ተጠናቀቁ። ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር መስከረም ወር ከገባ እንዲህ እንደ ዛሬው የመጀመሪያው ሰኞ ላይ የሰራተኛ ቀን ታከብራለች። በዓሉ ለሰራተኞቿ አክብሮት የምትገልጽበት፣ ለስኬቶቿ ስላበረከቱት አስተዋጽኦም የምታመሰግንበት ዕለት መሆኑን በማውሳት ርዕሰ አንቀጹ ጽሑፉን ይጀምራል። ፕሬዚደንት ጆ ባይደን ዩናይትድ ስቴትስን የገነባት መካከለኛው መደብ ነው፣ መካከለኛውን መደብ የገነቡት ደግሞ የሰራተኞች ማህበራት ናቸው ያሉትን ርዕሰ አንቀጹ ጠቅሶ ይቀጥላል። ይህ አነጋገር እውነት አለው። በ1860ዎቹ የመጨረሻ ዓመታት በገጠሩ አካባቢ በጉልበት ይሰራ የነበረው ስራ በማሽኖች ወይም በመሳሪያዎች ተተካ። በዚያ ጊዜ ታዲያ በሰሜን ምስራቆቹ የሀገሪቱ የኢንዱስትሪ ከተሞች አዳዲስ የስራ እድሎች እየተፈጠሩ የነበረበት ጊዜ ነበር። እናም ከጦር ግንባር የተመለሱ ወንዶች ገጠሩን እየተዉ በኢንዱስትሪ እያደጉ ወዳሉት ከተሞች ስራ ፍለጋ ይሄዱ ጀመር። ከዚያ ጎን ደግሞ ስራና ሌላም እድል የሚፈልጉ ሰዎች በብዛት በተለይ ከአውሮፓ እየተሰደዱ የሚፈልሱበት ጊዜ እንደነበረ ርዕሰ አንቀጹ ያወሳል። ያ እድል ግን የራሱን ጣጣ ይዞ መጥቷል። በሺዎች የተቆጠሩ ሰራተኞች በየፋብሪካው፣ በየብረታ ብረት ማቅለጫው በየቀኑ ያለ ረፍት ለ12 ሰዓታት የሚበዛውን ጊዜ ከባድና አደገኛ በሆነ የስራ ሁኔታ ውስጥ ይለፉ ነበር። እንደዚያም ለፍተው የሚያገኙት ደሞዝ ለዕለታዊ ኑሯቸው የሚያስፈልገውን ወጪ የሚሸፍን አልነበረም በማለት ርዕሰ አንቀጹ አውስቷል። እናም ሰራተኛው በማህበር ይደራጅ ጀመር። የአባላቱ ቁጥር እያደገ ሲሄድ ማህበራቱ የተሻለ የስራ ሁኔታና ክፍያ ይሰጠን ብለው ከአሰሪዎች ጋር የመደራደር አቅም አገኙ። ሰልፎች ያደራጁ ጀመር። አስፈላጊ ሆኖ ሲገኝም የስራ ማቆም አድማ ይጠሩ ጀመር። እንደ አውሮፓውያን አቆጣጠር በ1882 መስከረም 5 ቀን ለተደረገው ሰልፍ የተካሄደው ዝግጅት አንዱ የሰራተኛው ማህበራት ጥንካሬ ማሳያ ነው። በዚያ ዕለት በኒውዮርክ 10,000 የከተማዋ ሰራተኞች ለዕለቱ ያለ ክፍያ የረፍት ቀን ወስደው ከከተማዋ ማዘጋጃ ቤት በአቅራቢያው እስከሚገኘው መናፈሻ ድረስ በሰልፍ ተመሙ። ያ ዕለት የመጀመሪያው የሰርተው አደሩ ቀን በዓል እየተባለ የሚጠራው ነው። እንደዚያም እያለ ሰራተኞች የሚከበሩበት ዕለት ያስፈልጋል የሚለው እሳቤ እየጎለበተ መጣ። በየዓመቱም መሰል ሰልፎች ይካሄዱ ጀመር። ከ12 ዓመታት በኋላ የሰራተኛ ቀን ሌበር ዴይ ብሔራዊ በዓል እንዲሆን በ1894 ዓ ም ሰኔ 28 ቀን የዩናይትድ ስቴትስ ኮንግረስ ባስተላለፈው ሕግ ተወሰነ ብሏል ርዕሰ አንቀጹ። ያን ሕግ ፈርመው የደነገጉት ፕሬዚደንት ግሮቨር ክሊቭላንድ ሰራተኞችን ማክበር ይገባል፣ የክብር መሰረቷም ያለው በሐቀኝነት በሚለፉ በሚታትሩ ዘንድ ነው፣ ይህንን እውነተኛው አሜሪካዊ አስተሳሰብ ይገነዘበዋል ያሉትን ርዕሰ አንቀጹ ጠቅሷል። አስከትሎም ፕሬዚደንት ጆ ባይደን ባወጡት መግለጫ በዚህ የሰራተኛ ቀን በእርግጠኝነት
አድማጮቻችን፣ የምሽቱ ዝግጅቶቻችን ተጠናቀቁ። መልካም ምሽት። Thank you.